ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 7 2014 ዓ.ም ዝግጅታችን ጀመረ።
እርዳታው እንዳይደርስ እያደረገ ያለው የአማራ መንግስት አይደለም፣ የኢትዮጵያ መንግስትም አይደለም። ህወሓቶች ራሳቸው ናቸው። ምክንያቱም አቅርቦቱን በማገድ ያልተመቸ ሁኔታ ፈጥረው የትግራይ ህዝብ በህወሓት ላይ ከመንተራስ ሌላ ምንም እድል ወይም አማራጭ እንዳይኖረው እያደረጉ ነው።
የሀገሪቱን አንድነት ለመመለስ የሚደረጉ ሰላማዊ ሂደቶች፣ የእርቀ ሰላም ውይይቶችንና ግጭቱን በውይይትና በንግግር ለማስቆም የሚደረግ ጥረትን ሙሉ በሙሉ እንደግፋለን።
የቀደሙት ተናጋሪ የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ ሲሆኑ የተከተሉት ደግሞ በኢትዮጵያ አሜሪካ ኤምባሲ ጉዳይ አስፈጻሚ ቴሪስ አን ጃኮብሰን ናቸው። ይቅርታ። ሀገርን ወደ አንድ ለማምጣት ለሚደረገው ሰላማዊ የእርቅ ውይይት አሜሪካ ድጋፏን እንደምታደርግ ገልጻለች። ሙሉ ዘገባው በምሽቱ ተካትቷል። ከዚህ በተጨማሪ የአዲስ አበባ ዩኒቨርሲቲ 8 የቀድሞ ተማሪዎቹ በቁጥጥር ስር መዋላቸውን ማስታወቁን፣ የትግራይ ክልል ፕሬዚደንት በአሰቃቂ ሁኔታ የተገደሉ ተወላጆችን በተመለከተ መልእክት ማስተላለፋቸውን የሚመለከቱ ዘገባዎችና ሌሎች ጉዳዮችም በምሽቱ ተሰናድተዋል። ጤና ይስጥልን፣ እንደምናመሻችሁ። ሀብታሙ ስዩም የዛሬ አስተናጋጃችሁ ነኝ። የምሽቱን የድምፅና ምስል ቅንብር የምትከውነው ብርሃን ኃይሉ ናት። ከብርሃን በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩክሬን ፕሬዚደንት ዩናይትድ ስቴትስ የበለጠ እርዳታ እንድትሰጥ ተማጽኖ አቅርበዋል። የዩክሬኑ ፕሬዚደንት የዩናይትድ ስቴትስ ምክር ቤት ላለፉት 3 ሳምንታት በሩሲያ እየተደበደበች ያለችውን ሀገራቸውን ከጥቃት ለመጠበቅ የበለጠ እርዳታ እንዲሰጥ ነው የተማጸኑት። ፕሬዚደንቱ በኢንተርኔት በቪዲዮ አማካይነት ዛሬ ጠዋት ለምክር ቤቱ ባሰሙት ንግግር ዩናይትድ ስቴትስ በታሪኳ የደረሱባትን አስከፊ ክስተቶች በማስታወስ ምክር ቤቱና ፕሬዚደንት ጆ ባይደን ተጨማሪ ወታደራዊ እርዳታ እንዲሰጡና በጥቃት የተጠመደችውን ሀገር ሰማያት ከበረራ ክልክል ቀጣና እንዲያደርጉ ጠይቀዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች ስለ ወረራው እየተነጋገሩ ባሉበት በዚህ ወቅት ሩሲያ ዛሬም የዩክሬን ዋና ከተማ ኪቭን መደብደቧን ቀጥላለች። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ እጅግ ብዙ አባላት ለተገኙበት የዩናይትድ ስቴትስ ምክር ቤት ጉባኤ ባደረጉት ንግግራቸው ዩናይትድ ስቴትስን ሁለተኛው የዓለም ጦርነት ውስጥ እንድትገባ ያደረጋትን ጃፓን እንደ አውሮፓውያን አቆጣጠር በ1941 ፐርል ሃርበር ላይ ያደረሰችባትን ከባድ ጥቃት አስታውሰዋል። ለ20 ዓመታት ያካሄደችውን ዓለም አቀፍ ጸረ ሽብርተኛ ዘመቻ ያስጀመራትን የመስከረም አንዱን ጥቃት አሳዛኝ ትዝታም አንስተው ዛሬ ሀገራችን እጣ ፈንታዋ የሚወሰንበት ወቅት ላይ ነች ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ሩሲያ በኢራን የኒውክሌር ፕሮግራም በሚደረገው ድርድር ባላት ተሳትፎ ድርሻዋን የምትወጣ መሆኗን ማረጋገጫ መጻፏን በትናንትናው ዕለት አስታውቃለች። በዚህም ሞስኮ እንደ አውሮፓውያን የዘመን አቆጣጠር በ2015 ተደርሶ የነበረውና የተስተጓጎለው ድርድር እንዲቀጥል የምትፈቅድ መሆኗን ነው ያመለከተችው። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት ይህ አስተያየት ምናልባትም ሞስኮ በዩክሬን በፈጸመችው ወረራ ሳቢያ በተጣለባት ዓለም አቀፍ ማዕቀብ የተነሳ እንቅፋት የገጠመውን ከኢራን ጋር የሚደረገውን የኒውክሌር ስምምነት ለማንሰራራት የተያዘውን ጥረት ታደናቅፍ ይሆናል የሚል ስጋት ደቅኖ ከነበረው አቋሟ ሳታፈገፍግ እንዳልቀረች ጠቋሚ ተደርጎ ተወስዷል። አሜሪካውያን ይህን ስምምነት ያጓትታሉ በሚል በየቀኑ ሊከሱን እንደሚሞክሩ ሰምቻለሁ። ያ ሐሰት ነው። ስምምነቱ በአንዳንድ አገሮች መናገሻዎች ገና አልተፈረመም። ሞስኮ ግን ከነኛ ከተሞች መሃል አይደለችም ነበር ያሉት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት አስተያየት የኒውክሌር ስምምነት ሩሲያ በዩክሬን ወረራ ሳቢያ የተጣለባትን ማዕቀብ ለማስቀረት የሚያግዛት ማምለጫ መንገድ ወይም ዘዴ አይሆንም ነበር ያሉት። በአውሮፓውያኑ የቀን አቆጣጠር ባለፈው የካቲት 26 ላቭሮቭ ድንገት ባልተጠበቀ ሁኔታ ሩሲያ ከኢራን ጋር ያላት የንግድ ልውውጥ ከዩክሬን ጋር በተያያዙ ማዕቀቦች ተጽዕኖ እንደማይደርስበት ሙሉ ዋስትና ትፈልጋለች ሲሉ ጠየቁ። ጥያቄው ምዕራባውያኑ ተቀባይነት የለውም ምላሽ እንዲሰጡ አደረገ። ዋሽንግተንም እንደማትቀበለው ይፋ አደረገች። ይህ በእንዲህ እንዳለ አጠቃላይ የጋራ የድርጊት መርሃ ግብር በሚል ስያሜ የሚጠራው ይህ ስምምነት ኢራን የኒውክሌር ጦር መሳሪያ መስራት የሚያስችል የቅመማ ፕሮግራሟን በማቋረጥ የኒውክሌር መሳሪያ መስራት አዳጋች የሚያደርግ መንገድ እንድትከተል የሚያስገድድና በምላሹም ዓለም አቀፍ ማዕቀቦች እንዲነሱላት የሚያደርግ ነው። ኢራን የኒውክሌር ጦር መሳሪያ የመስራት ፍላጎትና እቅድ አላት የሚለውን ስታስተባብል መቆየቷም ይታወቃል።
በአፍሪካ ቀንድ የቀጠለው ድርቅ አስኪ ደረጃ መድረሱን የዓለም አቀፍ ቀይ መስቀል ኮሚቴ ባወጣው መግለጫ አሳስቧል። በክልሉ ከሁሉም በከፋ ደረጃ በተጎዳችው ሀገር በሶማሊያ ሁኔታው አሳሳቢ መሆኑንና እየተባባሰ መሄዱንም ነው የገለጸው። ብዙ መቶ ሺህ ሶማሊያውያን ለከበደ ችግር መጋለጣቸውን ጠቅሶም ሰዎች በብዛት ቀያቸውን እየለቀቁ ምግብና ውሃ ፍለጋ እየተሰደዱ ናቸው ብለዋል። ወደ ኮቪድ-19 ነክ ዜናዎች ስናልፍ የዩናይትድ ስቴትስ መንግስት ለኢትዮጵያ ተጨማሪ 840,060 የፋይዘር የኮቪድ-19 ክትባቶችን መለገሱ ተገለጸ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ተጨማሪው የክትባት ድጋፍ ዩናይትድ ስቴትስ ለዓለም ሀገሮች ከመደበችው የ80 ሚሊዮን ነጠላ ክትባቶች ድጋፍ ውስጥ 25 ሚሊዮኑን ለአፍሪካ ሀገሮች ለመለገስ በገባችው ቃል መሰረት የተላከ መሆኑን አስታውቋል። ይህንን የክትባት ድጋፍ ደህንነቱ በተጠበቀና በፍትሃዊነት የምናጋራው ከአንዳችም ሌላ ጉዳይ ጋር ሳይያያዝ የሰውን ሕይወት ማትረፍን ብቻ ዓላማችን አድርገን ነው ብሏል የዩናይትድ ስቴትስ ኤምባሲ በመግለጫው። በኮቪድ ጥምረት አማካይነት ከትናንት በስቲያ ቦሌ አውሮፕላን ጣቢያ ከደረሱት ክትባቶች ጋር ዩናይትድ ስቴትስ ለኢትዮጵያ በድምሩ ካለፈው ዓመት ሐምሌ ወር ወዲህ የለገሰችው ክትባት ቁጥር ከ7.8 ሚሊዮን አልፏል። ወደ ሌሎች የኮቪድ-19 ዜናዎች ስናልፍ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ባለቤት ደግ ኢምሆፍ ኮሮና ቫይረስ እንደያዛቸው በምርመራ መታወቁን ዋይት ሀውስ ገለጸ። ምክትል ፕሬዚደንት ሃሪስ ግን ተመርምረው ከቫይረሱ ነጻ ሲሆኑ፣ ሆኖም በባለቤታቸው መጋለጥ የተነሳ የሥራ መርሃ ግብሮቻቸውን ቀንሰዋል ተብሏል። ሃሪስ በትዊተር ባወጡት ቃል ደግ ደህና ነው፣ ክትባቶቻችንን ከነ ማጠናከሪያው መውሰዳችን ጥሩ ሆኖልናል ብለዋል። ምክትል ፕሬዚደንቷ ትናንት ማታ በዋይት ሀውስ በተካሄደው የእኩል ክፍያ ጉዳይን የተመለከተ ዝግጅት ላይ ሳይገኙ ቀርተዋል። ሆኖም ፕሬዚደንት ጆ ባይደን እንዲህ ሲሉ አስታውሰዋቸዋል።
በቡድናችን እኮራለሁ። በተለይም ደግሞ ዛሬ በዚህ ዝግጅት ሊያቀርቡኝ በነበሩት በካማላ ሃሪስ እኮራለሁ። ባለቤታቸው ለቫይረሱ መጋለጣቸውን ተከትሎ ምንም እንኳን እንደተነገረኝ ባለቤታቸው በጣም ጥሩ የጤና ሁኔታ ላይ ቢሆኑም ለጥንቃቄ ሲሉ አለመምጣቱን መርጠዋል። ለጥንቃቄ ሲሉ ነው ያልመጡት።
ምክትል ፕሬዚደንት ሃሪስ ትናንት ከሰዓት በኋላ ከፕሬዚደንት ባይደን ጋር የነበሩ ሲሆን $1.5 ትሪሊዮን የመንግስት በጀት በተፈረመበት ስነ ስርዓት ላይ ከምክር ቤት አባላት ጋርም ተገናኝተዋል። ይህ በዚህ እንዳለ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ለአረጋውያን ተጨማሪ ማጠናከሪያ የኮቪድ-19 ክትባት ለመስጠት በዚህ ሳምንት ፈቃድ ይጠይቃል ተብሎ እንደሚጠበቅ ስማቸው እንዳይጠቀስ የጠየቁ ለጉዳዩ ቅርበት ያላቸው ሰው ገለጹ። የፋይዘር ክትባት የመጀመሪያው ሁለቱ ከተሰጠ በኋላ በወራት ተከትሎ ሶስተኛው ማጠናከሪያው እንደሚሰጥ ይታወቃል። አሁን ፈቃድ ይጠየቅበታል የተባለው አራተኛው ማጠናከሪያ በወረሽኙ በከባዱ የተጎዱትን ከ65 ዓመት በላይ የሆኑ አረጋውያን ከፍተኛውን መከላከያ እንዲያገኙ ከሚደረገው ጥረት በተያያዘ መሆኑ ነው የተጠቀሰው። በመጨረሻም የተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም አስከባሪ ተልእኮውን ዘመን አራዝሟል። የመንግስታቱ ድርጅት የጸጥታው ምክር ቤት በትናንትናው ዕለት በሰጠው ድምጽ በደቡብ ሱዳን የሚገኘው የሰላም አስከባሪ ተልእኮ ለተጨማሪ አንድ ዓመት እንዲቀጥል ነው የፈቀደው። ሩሲያና ቻይና ድምጽ ተአቅበው ያደረጉ ሲሆን የተቀሩት 13ቱ የምክር ቤቱ አባላት ውሳኔውን ደግፈዋል። ቻይና ቀደም ብላ ውሳኔውን እንደምትደግፍ ፍንጭ ከሰጠች በኋላ ዩናይትድ ስቴትስ በውሳኔው ሰነድ ውስጥ የሰብአዊ መብት ጉዳይ እንዲካተት አጥብቃ መወትወቷን ተከትሎ ሐሳቧን ቀይራለች። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ተከበራችሁ አድማጮች፣ ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናው አመሰግናለሁ። በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 7 የምሽት ስርጭታችንን ነው ያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ደግሞ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ካላችሁ ደግሞ ሌላም አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ።
ዋናው አስተሳሰብ የነበረው ምንድን ነው? ማንም ዘላለማዊ የሆነ ነገር የለም። ሁሉ ነገሮች በመለወጥ ላይ ናቸው፣ እየተለወጡ ነው። ተስፋ የምናደርገው በማደግ ላይ ሆኖ ለእድገቱ የሚያደርጉት አስተዋጽኦ ማድረግ ነው። የማንነት ጥያቄ ጎልቶ የሚወጣው ከዚህ ሂደት ውስጥ የተገለሉ መስሎ ሲታይ ነው።
ዶክተር የአየር አድቀጣውን የሰማናቸው የቀድሞው የማህበረሰብ ጥናት ኢንስቲትዩት ዳይሬክተር ናቸው። በቅርቡ በኢትዮጵያ ልካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገውን ጉባኤ አስመልክቶ በተጠናቀረው ዘገባ ሙሉ ሀሳባቸው ይደመጣል በሁለተኛው ምዕራፍ ስንገናኝ። አሁን ግን ወደ ምሽቱ አብይ ዘገባ እንሻገር። ሀገርን ወደ አንድ ለማምጣት ለሚደረገው ሰላማዊ የእርቅ ውይይት አሜሪካ ድጋፏን እንደምታደርግ ገለጸች። በኢትዮጵያ አሜሪካ ኤምባሲ ጉዳይ አስፈጻሚ አምባሳደር ቴሪስ አን ጃኮብሰን በባህር ዳር ከተማ ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋረ ጋር በወቅታዊ ጉዳዮች ላይ ተወያይተዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከአሜሪካና ከቻይና አምባሳደሮች ጋር ያደረጉት ውይይት ፍሬያማ እንደነበረም ተናግረዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
በኢትዮጵያ የአሜሪካ ኤምባሲ ጉዳይ አስፈጻሚ አምባሳደር ቴሪስ አን ጃኮብሰን ዛሬ ከሰዓት በኋላ ነው ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር የተወያዩት። አምባሳደሯ በውይይቱ ካነሷቸው ነጥቦች ውስጥ በችግር ላይ ያሉ ተፈናቃዮች የሰብአዊ ድጋፍ እንዲያገኙ፣ ግጭቶች በሰላማዊና በድርድር እንዲቋጩ፣ የተኩስ አቁም እንዲደረግ፣ ታላላቅ የሰብአዊ መብት የጣሱና የጦር ወንጀል የፈጸሙ ወንጀለኞች ተጠያቂ እንዲሆኑ የሚሉ ናቸው።
The contribution of the United States in Amhara for development, for humanitarian.
ዩናይትድ ስቴትስ በአማራ ክልል በልማትና በሰብአዊ እርዳታ ዙሪያ በተለይ ለሀገር ውስጥ ተፈናቃዮች የምታደርገውን ድጋፍ ትቀጥላለች። ዛሬ ከምግብ ማሰራጫ ማዕከላችን አንዱን ጎብኝቼ የተወሰኑ የሀገር ውስጥ ተፈናቃዮች ጋር ተገናኝቻለሁ። ሁሉም ከአማራ ክልል የተፈናቀሉ አይደሉም፣ ምክንያቱም የተወሰኑት ወደ ቀያቸው ተመልሰዋል። ብዙዎቹ ከምዕራብ ኦሮሚያና ከቤንሻንጉል ጉሙዝ የተፈናቀሉ ናቸው። ስለዚህ በየትኛውም የሀገሪቱ አካባቢ ስቃይ ላይ ላሉ ሰዎች ድጋፍ ማድረጋችንን እንቀጥላለን። የሀገሪቱን አንድነት ለመመለስ የሚደረጉ ሰላማዊ ሂደቶች፣ የእርቀ ሰላም ውይይቶችንና ግጭቱን በውይይትና በንግግር ለማስቆም የሚደረግ ጥረትን ሙሉ በሙሉ እንደግፋለን። በእርግጥ ስራው የኢትዮጵያውያን ቢሆንም በሂደት ውስጥ ድጋፍ ለማድረግ ዝግጁ ነን። በሁለትዮሽ ግንኙነታችን ሁለተኛው ነጥብ የሰብአዊ እርዳታ ነው። በዚህ ጉዳይ ላይ አማራ ትልቅ ሚና ይኖረዋል። በአማራ በጦርነቱ ለተጎዳው ማህበረሰብ እርዳታ እያደረግን ነው፣ ማድረጋችንንም እንቀጥላለን። በተመሳሳይ ደግሞ ጠቅላይ ሚኒስትር አብይ አህመድ በብልጽግና ፓርቲ ጉባኤ ላይ እንደተናገሩት በትግራይ ክልል ረሃብ ያጠቃቸው ሰዎች የሚያስፈልጋቸው ምግብና ሌሎች አቅርቦቶች እንዲደርሳቸው ማድረግ አለብን። ከዚህ ቀደም በአፋር በኩል እናደርስ ነበር። አሁን ግን ግጭቱ በመቀጠሉ አስቸጋሪ ሆኗል። አሁን ጎንደርና ደሴን ጨምሮ በአማራ በኩል መድረስ የሚችልበትን መንገድ ከሰብአዊ እርዳታ ሰጪ ማህበረሰቡ ጋር እየተነጋገርን ነው።
The third important element is accountability. You talked about accountability for crimes.
ሶስተኛው ነጥብ ተጠያቂነትን በተመለከተ ነው። የተፈጸሙ ወንጀሎች፣ የጦር ወንጀሎችና የጭካኔ ድርጊቶችን በተመለከተ ከየትኛውም የሀገሪቱ ክፍል ይሁኑ የትኛውንም ፓርቲ የሚወክሉ ቢሆን ተጠያቂ መሆንና ለፍትህ መቅረብ አለባቸው። እነዚህ ሶስቱ የምናተኩርባቸው ዋና ዋና ጉዳዮች ናቸው።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ህወሓት በአማራ ክልል በወረራ ይዟቸው በቆየባቸው አካባቢዎች ከፍተኛ የሆነ የሰብአዊና ቁሳዊ ውድመቶችን ማድረሱን፣ በዚህም ክልሉ በከፋ ችግር ውስጥ እንደሚገኝ በዝርዝር ለአምባሳደሯ አስረድተዋል። የአማራና የትግራይ ህዝብ አብረው የኖሩና የሚኖሩ ህዝቦች መሆናቸውን የተናገሩት ዶክተር ይልቃል ከፋለ በአማራ ክልል የሚኖሩ የትግራይ ተወላጆች በሰላም አሁንም እየኖሩ መሆኑን ገልጸዋል። የአማራ ክልል መንግስት ግጭቶችን ሰላማዊ በሆነ መንገድ እንዲፈቱ ጽኑ ፍላጎት ያለው መሆኑን የገለጹት ዶክተር ይልቃል ህወሓት ግን ለዳግም ወረራ ጦሩን ወደ አማራና አፋር ክልል ድንበሮች እያስጠጋ ነው ብለዋል። ሰብአዊ እርዳታ ለትግራይ ህዝብ ከማድረስ አኳያ መንገዶች የተዘጉት በህወሓት በኩል እንጂ የአማራም ሆነ የኢትዮጵያ መንግስት እንዳልዘጋ ገልጸዋል።
እንዴት ዝኖ ተዛማራ ገብርኤል ነው ዝኖ ዘኢትዮጵያ ገብርኤል ነው ብሎክ ዝሮ ያክሰስ ኢትዮጵያ
እርዳታው እንዳይደርስ ያደረገ ያለው የአማራ መንግስት አይደለም የኢትዮጵያ መንግስትም አይደለም ህወሓቶች ራሳቸው ናቸው። ምክንያቱም አቅርቦቱን በማገድ ያልተመቸ ሁኔታ ፈጥረው የትግራይ ህዝብ በህወሓት ላይ ከመንተራስ ሌላ ምንም እድል ወይም አማራጭ እንዳይኖረው እያደረጉ ነው። እንደ መሳሪያ ነው እየተጠቀሙበት ያሉት።
ዛን ሪላይን ኦን ትግራይ ኤንድ ዚስ ኢዝ አን ኢንስትሩመንት።
በተመሳሳይ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በኢትዮጵያ የቻይና አምባሳደር ዞዚ ዮን ጋር ልማትና በሌሎች ተያዥ ጉዳዮች ውይይት አድርገዋል። መስተዳደሩ ከሁለቱ አምባሳደሮች ጋር ፍሬያማ ውይይት ማድረጋቸውን ለጋዜጠኞች በሰጡት መግለጫ ተናግረዋል።
የቻይናና የአሜሪካን አምባሳደር ጋር ተገናኝተናል። የቻይና አምባሳደር ጋር የተነጋገርነው በአብዛኛው ያለውን የአማራ ወቅታዊ ሁኔታ በሚመለከት ምን እንደሚመስል ለመረዳት ነው። ሁለተኛው ደግሞ ባላቸው የኢንቨስትመንት እና የቻይና ሰራተኞች ሁኔታ ሰላምና ደህንነት ምን ሊሆን ይችላል የሚለው አብሮ ለመጠየቅ ነው። በዚህ ጉዳይ ላይ ሰፊ ውይይት አድርገናል። በሁለተኛ ደረጃ ከአሜሪካን አምባሳደር ተወካይ ጋር ውይይት አድርገናል። በውይይቱ በአጠቃላይ የአማራ ክልል ወቅታዊ ሁኔታ ጋር ገለጻ አድርገን ተወያይተናል። አሁን ያለውን የሰላምና ደህንነት ሁኔታ፣ የግጭቱ ሁኔታ እና ደግሞ ሰብአዊ ድጋፍ የሚደረግበት ሁኔታ በሚመለከት ተወያይተናል። በዚህ ገለጻም በቂ ግንዛቤ እንዳገኙና በቀጣይ ከኢትዮጵያ መንግስት ጋር እና ከአማራ ክልል መንግስት ጋርም በጋራ አብረን መስራት እንችልበት ምድል ሰፊ ነው በማለት ተገንዝበዋል ማለት ነው። ከዚያ ባለፈ የአማራ ህዝብ ሰላም ፈላጊ ህዝብ ነው። ሁሉንም ነገር ወደ ስርዓት አልበኝነትና ችግሩን በጉልበት የመፍታት ባህል የለውም። ሁሉንም ነገር በአግባቡ በስርዓት የሚፈታ እና በዚያ የሚኖር ህዝብ ነው። በዚህ መንፈስ ያለውን ሁኔታ ተረድተዋል። በእኛ በኩል ትግራይ ህዝብ እየተራበ ነው፣ ስለዚህ መንገዱ መዘጋት የለበትም የሚል ሀሳብ አቅርበዋል። ይህ ሀሳብ እኛ መንገድ እንዳልዘጋ ነው የዘጋው ራሱ ወራሪ ቡድን መሆኑ፣ ወራሪ ቡድን መንገዱን ከዘጋ በኋላ የትግራይ ህዝብ አማራጭ እንዳይኖረውና የወራሪውን ቡድን ብቸኛ አማራጭ አድርጎ እንዲደግፍ መሳሪያ አድርጎ እየተጠቀመበት መሆኑ፣ በመሆኑም መንገድ የመዝጋትና የለመዝጋት ጉዳይ የአማራ ክልል ሳይሆን የራሱ የአሸባሪ ቡድን ኃላፊነት መሆኑ በውይይት ገለጻ አድርገንላቸው በዚህ ተግባብተናል ማለት ነው።
ይህ በእንዲህ እንዳለ በኮቪድ-19 ምክንያት ተዘግቶ የነበረውና በባህር ዳር ከተማ በአሜሪካ መንግስት የሚደገፈው አሜሪካን ኮርነር የተሰኘው የህዝብ ላይብራሪን አምባሳደሯ እንደገና ከፍተዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአዲስ አበባ ዩኒቨርሲቲ ተፈጥሮ ከነበረው ግጭት ጋር በተያያዘ በቁጥጥር ስር የዋሉት 8 ግለሰቦች የቀድሞ ተማሪዎቹ መሆናቸውን ዩኒቨርሲቲው አስታውቋል። በአሁኑ ሰዓት የመማር ማስተማር ሂደቱ በሰላማዊ መንገድ እየተከናወነ እንደሚገኝ የዩኒቨርሲቲው ፕሬዚደንት ጽህፈት ቤት የኮሚኒኬሽን አማካሪ ለቪኦኤ ገልጸዋል። ሆኖም በስጋት ምክንያት በርካታ ተማሪዎች አሁንም ድረስ ወደ ማደሪያቸው እንዳልተመለሱ አስተያየት ሰጥተዋል። ኬኔዲ አባተ ዝርዝሩን ጉዳይ ይነግረናል።
ባለፈው እሁድ መጋቢት 4 በ6 ኪሎ አካባቢ በሚገኘው የአዲስ አበባ ዩኒቨርሲቲ ዋናው ግቢ ምሽት ላይ በተማሪዎች መካከል በተፈጠረ ማንነትን መሰረት ያደረገ ግጭት በርካታ ተማሪዎች መጎዳታቸውን ማንነታቸው እንዲገለጽ ያልፈለጉ አስተያየታቸውን የሰጡን ተማሪዎች ገልጸዋል።
እሁድ ማታ ነበረ፣ ልጆች ተጋጭተው ነበረ። ወደ 4 ሰዓት አካባቢ ልጆቹ እርስ በራሳቸው በጣም አልተጎዳዱ፣ በጸጥታ ኃይል መበተን ሞከረ፣ ተበተኑ። ከዛ በኋላ ልጆቹ ግማሹ ዶርም ገቡ፣ ግማሹ ወደ ላይብረሪ ሮጠ። ከዛ በኋላ ነው ተጨማሪ ኃይል መጥቶ እስከ ዶርሜ እየገባ ልጆቹን ሲያባርር የነበረው። ዶርሜ የነበረው ብዙዎቹ ልጆች ተማሪዎች ተጎድተዋል በፌዴራል ፖሊስ። እርስ በራሳቸውም የተመታቱ ልጆች ነበሩ፣ ግን ብዙ አይደሉም። ብዙዎቹ የተጎዱት በፌዴራል ነው፣ ዶርም ሰብረው ሲገቡ።
ግርግር እንግዲህ ዘረኛ ተመለከተ እና ቀን እንደሰለሙ ነው ማታ ላይብራሪ አካባቢ ወደ ዶርም አካባቢ የተጀመረው እና እኛ የሰማነው እዛ ምናምን ጩኸት ነው እና ከዛ መከላከያና ፖሊስ ወደ ዶርም ገብተው ሰላማዊ የሆነውን ተማሪ ነው የደበደቡ እና ወንዶች ነው በጣም የተጎዱት።
በኦሮሞና አማራ ተወላጅ ተማሪዎች መካከል እሁድ ዕለት ግጭቱ ከመፈጠሩ አስቀድሞ ከአድዋ በዓል ማግስት ጀምሮ በግቢው ችግሮች እንደነበሩ የሚገልጹት አስተያየት ሰጪዎቹ መንስኤውም በአንድ በኩል በማይታወቅ አካል በግቢው ውስጥ ተበትኖ ተገኘ የተባለና የኦሮሞ ተወላጆች ላይ ያነጣጠረ ወረቀት፣ በሌላ በኩል ደግሞ የአጼ ምኒልክ ምስል ያለበት ቲሸርትና ሌሎች አልባሳትን የሚለብሱ ተማሪዎች ላይ በተለያየ መልኩ የሚደርስ ጥቃት እንደሆነ አመልክተዋል። በዚህ መልኩ ለቀናት ታምቆ ቆይቶ እሁድ ዕለት የተፈጠረው ግጭት ለተወሰኑ ደቂቃዎች ብቻ መቆየቱን የገለጹት የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት የኮሚኒኬሽን ልዩ አማካሪ ኢንጂነር ውባየው ማሞ አስተያየት የሰጡን ተማሪዎች ከሚሉት በተቃራኒው ምንም ተማሪ አለመጎዳቱን ተናግረዋል። ችግሩን ለመፍታት የተደረገውን ጥረትም እንዲገልጸዋል።
ለስድስት ቀን ያክል ወደ ኋላ የተወሰነ የተማሪ ግጭት ይኖራል። በዛ መልክ እያየነው እየፈታነው ነበር። ዴይ ቱ ዴይ ማኔጅመንቱ ኃላፊነት ወስዶ የካካላት ኃላፊነት ወስደው ችግሮቹን እያየን እያጠራን የቆየን ቢሆንም ልክ እሁድ ቀን ግን እንዳልኩ ተማሪ ያልሆኑ አካላ ገብተው ስለነበረ ትንሽ አይነት ረብሻት ነው። ትንሽ ነው፣ ብዙም አይደለም። የሰላሳ ደቂቃ ቆይታ ነች። እሱንም ማኔጅመንቱ አርግቦ ከተማሩ ጋር ተወያይቶ ማኔጅመንቱ ስቲል አሁን ያላፈለፈ ጥረት እያደረገ አድርጓል። አሁንም ያለበት ሲትዌሽን ጥሩ ነው። የካካላትም አመሰግን ወዳለሁ። አንድም ተማሪ ሳይጎዳ አንድም ነገር ምንም ሳይሆን ተማሪዎቻቸው ወደ ነበረ ትምህርት መማሪ ጋራቸው እንዲመለሱ ስላገዙ ማህበረሰቡንም ይህን ሳላደንቅና ሳላመሰግን የማላልፈው ጉዳይ ነው ማለት ነው።
ይሁንና ዩኒቨርሲቲው ተማሪዎችን ለማግባባት ያደረገው ጥረት ሁሉንም ተማሪዎች ሊያካትት ይገባ እንደነበር ተማሪዎች ይገልጻሉ።
ነገሩ እየጦዘ እንደዛ እየበዛ አንስቶ ግቢው ለማስታረቅ ሞክሯል። ታውቃለህ፣ ከአማራም ከኦሮሞም ይዞ ስብሰባ መጨረሻ ላይ የሆነ ነገር አረገ። ምንድን ነው ታውቃለህ፣ ችግሩ እዛ ላይ እዛ ልጆቹ መካከል አይደለም ችግር የተፈጠረው፣ እነዛ የተቀረቡት እና ብዙ እና እንደ ግቢው ነው ችግሩ የተፈጠረው። አንድ ላይ ሁሉንም አምጥቶ ማሳረቅ ነበረበት ግቢው።
ችግሩን በዘላቂነት ለመፍታት ዩኒቨርሲቲው ከተማሪዎችና ከሌሎች የሚመለከታቸው አካላት ጋር የሚያደርገውን ጥረት መቀጠሉን የገለጹት የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት የኮሚኒኬሽን አማካሪ ኢንጂነር ውባየው ማሞ ግጭቱን በማስነሳት የተጠረጠሩ 8 ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል።
ተማሪ በፍጹም የታሰረ ተማሪ የለም፣ ይህ በደንብ ሊታወቅ ይገባል። ነገር ግን ተማሪ የነበሩ በኋላ ተመርቀው ከወጡ በኋላ እዚህ የተገኙ ተማሪዎችን የለይቶ ማጥራት ስርዓት ከተካሄደ በኋላ ከካካላት ጋር በመሆን እነኚህ ወደ ህግ ክፍል በከለላ ናቸው ያሉት።
ምን ያክል ነው ቁጥራቸው?
በቁጥር 8 ይሆናሉ።
አሁን ላይ የመማር ማስተማር ሂደቱ በሰላም መቀጠሉንም ገልጸዋል።
ዩኒቨርሲቲው አሁን የሚገኝበት ሁኔታ በጣም በሰላማዊ አሁን ብቻ ሳይሆን ነገሩ ተፈጠረ ከተባለበትም ጊዜ ጀምሮ ሰላማዊ ነበር። ዩኒቨርሲቲ የማታ ተማሪዎችም አርብ ማታ ክላስ ነበር፣ እሁድና ክላይም ተምረዋል ማለት ነው። ስለዚህ እሁድ ማታ ነበር የተከሰተው። ጠዋት ላይ ግን እንደ ወትሮ ክላስ ነበረ። ተማሪዎች በዛው ዕለትም አብረው ነው ያደሩት፣ በዛው ዕለትም አብረው ነው ጠዋት ለቁርስ የበሉት። የትምህርት ማስተማር ሂደቱ እየተከናወነ ነው የሚገኘው።
ይሁን እንጂ አስተያየታቸውን የሰጡን ተማሪዎችን ጨምሮ በርካታ ተማሪዎች ከሶስት ቀናት በፊት ግጭቱ በተከሰተበት ዕለት ከግቢው እንደወጡ ዛሬም ድረስ በስጋት አለመመለሳቸውን ተናግረዋል። ተማሪዎቹ ለስጋት የተዳረጉት በተለያዩ የማህበራዊ ሚዲያዎች በሚሰራጩና ከእውነታ ውጭ በሆኑ የተጋነኑ አስፈሪ መረጃዎች ምክንያት ነው ያሉት ኢንጂነሩ ባየው፣ እነዚህ ሚዲያዎች ከድርጊታቸው እንዲቆጠቡ የተለያዩ የፖለቲካ ኃይሎችም ተማሪዎችን መጠቀሚያ ከማድረግ እንዲታቀቡ ጠይቀዋል። የአዲስ አበባ ዩኒቨርሲቲ ካሉት 13 ግቢዎች መካከል ችግሩ የተፈጠረው በዋናው ግቢ ብቻ እንደነበረም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ ትንታኔ ዜናዎች ይቀጥላሉ። ቀደም ላለው ዘገባ ኬኔዲን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። በቤንሻንጉል ክልል በህይወት ያለ ሰውና አስክሬኖችን በሳት ያቃጠሉ ለፍርድ እንዲቀርቡ እንሰራለን ሲሉ የህወሓት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ለተፈጠረው ክስተት የተሰማቸውንም ሀዘን ገልጸዋል። ሙልጌታ ጽባ ዝርዝሩን ይዘዋል።
የህወሓት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል በቅርብ ቀናት በህይወት ያለ ሰውና አስከሬን የተቃጠለበት ክስተት አስመልክቶም በተናገሩበት ተግባሩ ሰዎች በሚመስሉ በአውሬ መንጋ ነው የተፈጸመው ብለዋል። በፍጻሜውም ለትግራይ ህዝብና ለተጎጂ ቤተሰቦች ጥልቅ ሀዘን ተሰምቶኛል ያሉት ዶክተር ደብረጽዮን ይህ ክስተት በተፈጸመበት በተቀራራቢ ቀናትም ሌሎች የትግራይ ተወላጆች በማንነታቸው ምክንያት በጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። ከ30 በላይ የትግራይ ተወላጆች በቤንሻንጉል ጉሙዝ ክልል በተቀራራቢ ቀናት ተገድለዋል። የ11 ሰዎች ስም ዝርዝር አውቀናል፣ የሌሎችም እያጣራን ነው ብለዋል።
ይህን ግፍ የፈጸመ የመራ ሁሉም ፍርዱም ያገኛል። እነዚህ ግፈኞች በመሬት ላይ እስካሉ ድረስ የትም ቢሆኑ አንለቃቸውም። ሁሉም ተጠያቂዎች እናደርጋለን። የትግራይ ህዝብ፣ የትግራይ መንግስትና ሰራዊት ስንት በደል የፈጸመ በውጊያ የተማረከን ባለው የትግራይ ህዝብ ክፍ እና በመሰረታዊ ዓለም አቀፍ ህጎች በአግባቡ ይዞ በቀጣይም ወደ ህግ እንደሚያቀርባቸው ማረጋገጥ ፈልጋለሁ።
ጥቃቱን ሸሽተው ከ250 በላይ የትግራይ ተወላጆችም ወደ ሱዳን ገብተዋል ሲሉ ነው የተናገሩት። ይህ ተግባር የትግራይ ህዝብ ለማጥፋት እየተካሄደ ያለውን እንቅስቃሴ አካል ነው በማለት ዶክተር ደብረጽዮን በመግለጫቸው ተናግረዋል።
የዓለም ማህበረሰብ በትግራይ ላይ እየተፈጸመ ያለው በደል በስሙ እንዲጠሩት እንጠይቃለን። ጄኖሳይድ ለማለት ነጭ እና ጥቁር የሚያስብል የለውም። ፍትህ ለነጭም ለጥቁሩም ያስፈልገዋል። ጥቁርና ነጭ መለያየት ተቀባይነት የለውም። በትግራይ ላይ እየተፈጸመ ያለው በደል ግፍ ጄኖሳይድ ለማለት ስንት የትግራይ ተወላጅ መሞት አለበት? ስንት የትግራይ ተወላጅ ማለቅ አለበት? ሁሉንም እየተከታተለ ነው። ታሪክም እየተከታተለ ነው። በታሪክ ተጠያቂዎች እንደምትሆኑ ጥርጣሬ የለኝም።
ይህ ተግባር የኮንኑ ሌሎች አካላትም ሊመሰገኑ ይገባል ብለዋል ዶክተር ደብረጽዮን። በትግራይ ጄኖሳይድ ተፈጽሟል ተብሎ የተነሳ ጉዳይ ካሁን በፊት የተባበሩት መንግስታት የሰብአዊ መብት ኮሚሽን ከኢትዮጵያ ሰብአዊ መብት ኮሚሽን በጋራ በመሆን ባካሄዱ ጥናት በትግራይ ክልል ጄኖሳይድ ተፈጽሟል ለማለት የሚያስችል ማስረጃ አላገኘንም ብለው ነበር። የኢትዮጵያ መንግስት በቤንሻንጉል ጉሙዝ መተከል ዞን የተፈጸመው ተግባር በመኮነን ኢትዮጵያዊ ያልሆነ ያለውን ይህ አይነት ተግባር እንደማይታገስም ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ተግባሩ በመንግስት ጸጥታ ኃይል መፈጸሙ ገልጾ መንግስት ምርመራ በማካሄድ ሂደቱና ውጤቱም ለሕዝብ ይፋ በማድረግ ፍትህ ለማረጋገጥም የሟች ቤተሰቦችን ሊክስ ይገባል ብለዋል በመግለጫው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስደናል። ሩሲያ ከአሁን ቀደም ቅጥረኛ ወታደሮችን ለዓመታት በአፍሪካ ሀገሮች ስታሰማራ ቆይታለች። ሰሞኑን የወጡ አዳዲስ ዘገባዎች አሁንም በመሰል ውጊያዎች የተጠናከረ ልምድ ያላቸውን ቅጥረኛ ተዋጊዎች በጎረቤቷ ዩክሬን ላይ እያካሄደች ባለችው ጦርነት ልታሰማራ ትችላለች እያሉ ነው። የአሜሪካ ድምፅ ሳሌም ሰለሞኑን ባጠናቀረችው ዘገባ የቅጥረኛ ወታደሮች በዩክሬን ጦርነት መሰማራት የሚኖረውን አንድምታ ቃኝታለች። አሉላ ከበደ ደግሞ ያሰማናል።
ሩሲያ በዩክሬን አጠናክራ ለቀጠለችው ጦርነት ካልተጠበቀ ምንጭ ድጋፍ የሚሆናት ኃይል ታመጣ ይሆናል የሚሉ ማስጠንቀቂያዎች ከአንዳንድ ታዛቢዎች ዘንድ እየተሰሙ ነው። በአፍሪካ ተሰማርተው የሚገኙት ቅጥረኛ ወታደሮች ዘንድ የዋግነር ግሩፕ በመባል የሚታወቀውና ከክሬምሊን ጋር የቅርብ ቁርኝት ያለው በወታደራዊ ስራዎች ላይ የተሰማራው ይህ ቡድን ሊቢያን፣ ሞዛምቢክን፣ ሱዳንንና የመካከለኛው አፍሪካ ሪፐብሊክን ጨምሮ በተለያዩ ሀገሮች ለአመታት ሲንቀሳቀስ የቆየ ድርጅት ነው። አሁን የሩሲያው ፕሬዝዳንት ቭላድሚር ፑቲን ለዩክሬኑ ዘመቻቸው ተጨማሪ ኃይል በሚፈልጉበት ወቅት እንደ ተንታኞችም ማስተያየት ከነኚህ በሩቅ አገሮች ከተሰማሩ ተዋጊዎች መካከል አንዳንዶቹን ሩሲያ በቅርብ ጎረቤቷ እያካሄደች ላለችው ውጊያ ሳይፈልጓቸው አልቀሩም። አቡጃ ናይጄሪያው የዴይሊ ቢስት ጋዜጣ ዘጋቢ ፊሊፕ ኦባጂ የዋግነር ቅጥረኛ ወታደሮች በተለያዩ አገሮች የሚያደርጓቸውን እንቅስቃሴዎች በቅርብ ሲከታተል ቆይቷል። ባለፉት ቅርብ ሳምንታት ውስጥም የቡድኑን የተለያዩ እንቅስቃሴዎች የሚመለከቱ ሪፖርቶች እንደደረሱት ይናገራል።
My understanding right now is that taking missionaries from Central African Republic to
እኔ አሁን እንደምረዳው በመካከለኛው አፍሪካ ሪፐብሊክ የሚገኙ ቅጥረኞች ወታደሮቿን ወደ ዩክሬን መውሰድ የካበተ የውጊያ ልምድ አላችሁ፣ በደንብ ሰልጥናችኋል፣ አፍሪካ ውስጥ ብዙ ጊዜ አሳልፋችኋል፣ እናም ወደ ዩክሬን ብትሄዱ በእጅጉ ጠቃሚ መሆን ይችላል እንደማለት ሊታይ ይችላል።
የኦባጂ ዘገባ እንደጠቆመው ቁጥራቸው 500 የሚጠጋ ቅጥረኛ ወታደሮች በዩክሬን ወረራ ለመሰማራት ከመካከለኛው አፍሪካ ሪፐብሊክ ተወስደዋል። የብሪታንያው ዴይሊ ሜል በበኩሉ ከነኚህ ተዋጊዎች መካከል አንዳንዶቹ ፕሬዝዳንቱን ጨምሮ በዩክሬን ባለስልጣናት ላይ ግድያ ለመፈጸም የተሰማራ የነፍሰ ገዳይ ቡድን አካል ናቸው ይላል። ሆኖም የተባለውን ሪፖርት ከሌላ ምንጭ ማረጋገጥ አልተቻለም። በቅርቡም CNN የቴሌቪዥን ጣቢያ ሩሲያ ቁጥራቸው 1000 የሚደርስ ቅጥረኛ ወታደሮችን ወደ ዩክሬን ልታሰማራ ማቀዷን ስማቸው ይፋ ያልተደረገ አንድ የዩናይትድ ስቴትስ ባለስልጣንን በዋቢነት ጠቅሶ ዘግቧል። ባለስልጣኑ ለሲኤንኤን በሰጡት አስተያየት ቀደም ሲል በዩክሬን የተሰማሩ ቅጥረኛ ወታደሮች እንደፈለጉት ውጤታማ አልነበሩም፣ ከመካከላቸውም 200 ያህሉ በውጊያዎቹ ተገድለዋል ነው ያሉት። ያም ሆኖ ታዲያ ኦባጂ እንደሚለው በተለይ በአፍሪካ ተሰማርተው የነበሩ ተዋጊዎች ካላቸው የውጊያ ተሞክሮ አንጻር ሩሲያ ለያዘችው ወረራ ብዙ ሊጠቅሟት ይችሉ ይሆናል።
እነዚህ ሰዎች በእንቅስቃሴ ውስጥ የቆዩ ናቸው። ልብ በል ከነኚሁ መካከል አፍሪካ ሪፐብሊክ ከተሰማሩት ውስጥ አብዛኞቹ ከሊቢያና ከሶሪያ የመጡ በዚያ የነበሩት ውጊያዎች የተሳተፉ ናቸው።
የዋግነር ቅጥረኛ ተዋጊ ቡድን በአፍሪካ ያስመዘገበው ሪከርድ ህገወጥ ግድያ፣ አስገድዶ መድፈርና ሌሎች የሰብአዊ መብት ጥሰቶችን ይጨምራል። ጃክ ማርጎሊን ዋና መቀመጫውን ዋሽንግተን ዲሲ ላይ ያደረገው ሴንተር ፎር አድቫንስድ ዲፌንስ ስተዲስ በመባል የሚታወቀው በይፋ የሚገኙ መረጃዎችንና አዳዲስ ቴክኖሎጂዎችን በመጠቀም ድንበር ተሻጋሪ ወንጀሎችና ግጭቶችን የሚያጠና ለትርፍ ያልተቋቋመ ድርጅት የፕሮግራም ዲሬክተር ናቸው። የዋግነር ቡድን ዩክሬን ውስጥ ለሚደረገው አይነት መደበኛ ውጊያ ተስማሚ ኃይል ባይሆንም አንዳንድ ባለሙያዎች እንደሚሉት ግን ሩሲያ ከመደበኛ ኃይሏ ጋር እንዲገናኝ የማትፈልገውን ተልዕኮ የማስፈጸም ሥራ ሊሰጠው ይችላል።
የዋግነር ቡድን ያለ ከፍተኛ ወጪ በውጭ አገር ለሚደረግ ወታደራዊ ጣልቃ ገብነት የተሻለ አማራጭ ነው። ሩሲያ አሁን በዩክሬን እያደረገች ያለችው ያ አይደለም። በቀላል ወጪ የሚታሰብ ወታደራዊ ዘመቻ አይደለም። በመሆኑም እነኚህ ቡድኖች በአፍሪካ አገሮች ውስጥ በሚሰማሩበት ወቅት የሚያስገኙትን የመሰለ ጥቅም ማስገኘት አይችሉም። ይሁን እንጂ የዋግነር ወታደሮች በውክልና ጦርነቶች ከሚዋጉ ኃይሎች ጋር የመዋጋት ልምድ ያላቸው ናቸው። በውጊያው ከተሰማሩ በአካባቢው ያሉ አጋር ኃይሎች ጋር ተስማምቶ የመዋጋት ልምድ አካብተዋል። በዩክሬን እንዲያደርጉ ይጠየቁ ይሆናል የምንለው ልክ እንደዚያ ያለ ስራ ነው። በቀጥታ አነጋገርም በዩክሬኑ ጦርነት ከተሰማሩ አፍቃሪ ሩሲያ የአካባቢ ኃይሎች ጋር በመሰማራትና በአንዳንድ መንገዶችም የእነርሱን ኃይል ለማጠናከር ይሰሩ ይሆናል። የግድም ተገቢውን ተጠያቂነት ኃላፊነት ሳይወስዱ ተጨማሪ የእዝና የቁጥጥር ድጋፍ ሊሰጡ ይችላሉ።
የወታደራዊ ቅጥረኛ ቡድኑ አባላት በዩክሬን እንዲሰማሩ ተጠሩም አልተጠሩም ግን በአፍሪካ ሀገሮች ላይ አደጋ መደቀናቸውን ይቀጥላሉ። የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ስቴፈን ታውንሴንድ በቅርቡ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ቡድኑ ይከተላል ያሉትን የጭካኔ ስልትና አድራጎት በመዘርዘር አስጠንቅቀዋል።
We have watched Wagner, this mercenary outfit, work on the African continent.
Yih Wagner yetebale qitrenya wottadrayi budin beAfrika tesemarto siwaga temelketenal. በመካከለኛው አፍሪካ ሪፐብሊክ በሱዳን በሊቢያ ተሰማርቶ ያደረገውን አይተናል። ከራሳቸው በቀር የማንንም ህግ አይከተሉም። የተማሩበትን አገር ይበዘብዛሉ። የራሳቸውን ህግ ይፈጥራሉ። ያሉ ህጎችን ይጥሳሉ። እጅግ የከፋ የሰብአዊ መብት ጥሰትም ይፈጽማሉ። ንጹሃንና ሰላማዊ ዜጎችን ይገድላሉ።
የቡድኑን ስራ የሚያሳየው ሪከርድ ግልጽ ነው ያሉት ጀነራል ታውንሴንድ ልክ እንደደረሰም የገባበትን ሀገር ይበልጥ ያልተረጋጋ ማድረግ ይጀምራል። የሀገሪቱን የተፈጥሮ ሀብት በመበዝበዝም ኢኮኖሚያዊ ጥቅም ለማግኘት ይጥራል። ተዋጊዎቹ ሀገሪቱን ለቀው እንዲወጡ ሲጠየቁም ፈቃደኛ አይሆኑም። ጦርነቱ ያጠላው ጭጋግ ብዙውን ቢጋርድም በዩክሬን የሚታዩ ማንኛውንም አይነት የቅጥረኛ ወታደሮችን እንቅስቃሴ አመላካቾች ግን በቅርበት እንደሚከታተሉ ተንታኞቹ ይናገራሉ።
አሉላን ለቀደመው ዘገባ እናመሰግናለን። ቀጣዩም ዘገባ በዚያው ዩክሬን ያቆየናል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ዛሬ ረቡዕ ለዩናይትድ ስቴትስ ምክር ቤት አባላት ባሰሙት የቀጥታ ንግግር የሩሲያ ኃይሎች ላለፉት 3 ሳምንታት በአገራቸው ላይ ያደረሱ ካሉ ጭፍጨፋ ለመከላከል ብዙ ማድረግ እንደሚገባቸው አሳስበዋል። በአሜሪካ ታሪክ ለረጅም ጊዜ የቆየውን ቁስል በመቀስቀስ ምክር ቤቱና ፕሬዚደንት ጆ ባይደን የበለጠ ወታደራዊ እርዳታ እንዲሰጧቸው የዩክሬን አየር ክልል ለበረራ የተከለከለ ዞን በማድረግ እንዲወስኑም ጠይቀዋል። በዜና ክፍል የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል።
የዩናይትድ ስቴትስ ምክር ቤት አፈጉባኤ ናንሲ ፖሎሲ ካስተዋወቋቸው በኋላ በዛሬው ዕለት ለዩናይትድ ስቴትስ ምክር ቤት አባላት ንግግራቸውን ያሰሙት ዘለንስኪ በንግግራቸው መክፈቻ እንዲህ አሉ።
I'm proud to greet you from Ukraine, from our capital city of Kyiv.
በየቀኑ በሩሲያ ወታደሮች የሚሳኤልና የአየር ድብደባ ጥቃት ስር ከምትገኘው ዩክሬን ዋና ከተማችን ኪየቭ የከበረ ሰላምታዬን ሳቀርብ ኩራት ይሰማኛል።
የኔቶ ሚኒስትሮች በአውሮፓ የሩሲያን ወረራ ለመመከት ስብሰባ በተቀመጡበት በዛሬው ዕለት ሩሲያ ዩክሬንን ዋና ከተማ ኪየቭን መደብደብ ቀጥላለች። የዩክሬን ፕሬዝዳንት ይህናስ መልክቶ በምክር ቤቱ ንግግራቸው ይህንን ብለዋል።
Right now the destiny of our country is being decided. The destiny of our people, whether Ukrainians will be free, whether they will be able to preserve.
ባሁኑ ጊዜ ያገራችን ዕጣ ፈንታ እየተወሰነ ነው። የህዝባችን ዕጣ ዩክሬናውያን ነጻ ይሁኑ አይሁኑ ዲሞክራሲያቸውን ማስጠበቅ ይችሉ አይችሉ እንደሆነ እየተወሰነ ነው። ሩሲያ ያጠቃችው እኛን ምድራችንን ወይም ከተሞቻችንን ብቻ አይደለም፣ በሴቶቻችንና መሰረታዊ ሰብአዊነታችን በነጻነት የመኖር መብታችንን በመጋፋት አሰቃቂ ጥቃት አድርሳለች።
እንግሊዝኛ ተናጋሪው የ44 ዓመቱ የዩክሬን መሪ በንግግራቸው በአሜሪካ ታሪክ ዝነኛ የሆኑትን እንደ ማርቲን ሉተር ኪንግ አይነት መሪዎች የሚጠቀሙበትን አባባል በማንሳት የአየር ክልላችን እንዲጠበቅ እንፈልጋለን፣ ለዚህ የእናንተን ውሳኔ የእናንተን እርዳታ እንሻለን። ልክ እናንተ እኔ ህልም አለኝ ሲባል የሚያሳድርባችሁ ስሜት እንዳለ ሁሉ እኛም ይህ ይስማናል ብለዋል። ዘለንስኪ ከዚህ ቀደም የዩክሬን አየር ክልል ከበረራ ነጻ እንዲሆን ያነሱትን ጥያቄ አሁን በንግግራቸው በድጋሚ አጠንክረው አምጥተውታል።
Russian troops have already fired nearly 1000 missiles at Ukraine. Countless bombs. They use drones to kill
የሩሲያ ወታደሮች በሺዎች የሚቆጠሩ ሚሳኤሎችንና ስፍር ቁጥር የሌላቸው ቦምቦችን ወደ ዩክሬን ተኩሰዋል። እኛን ለመግደል ድሮኖች ተጠቅመዋል። ስለዚህ ዓለም ለዚህ ሽብር ምላሽ ሰጥቶ የብዙ ሰዎችን ህይወት ለማዳን ከበረራ ነጻ የሆነ የአየር ክልል እንዲወስንልን እንጠይቃለን። ይህ የብዙ ሰዎችን ህይወት ለማትረፍ የሚበዛ ጥያቄ ይሆን?
ዋይት ሃውስ ግን ጉዳዩ ዩናይትድ ስቴትስን ከሩሲያ ጋር የቀጥታ ግጭት ውስጥ የሚከታት መሆኑን አመልክቷል። የዋይት ሃውስ ቃል አቀባይ ጄን ሳኪ ትናንት በሰጡት መግለጫ ያ ውጤት ሊያመጣ የሚችል እርምጃ ስለመሆኑ ልዩነት አለን ብለዋል። ምክንያቱም አሉ ቃል አቀባዩዋ፣ ብዙ ጊዜ ሰዎች እንደሚሉት ከበረራ ነጻ ማለት በመሰረቱ የሩሲያን ጀቶች መጥቶ መጣል ማለት ነው። ስለዚህ እነሱም መልሰው ሊተኩሱብን ይችላሉ ማለት ነው ብለዋል። የኔቶ ዋና ጸሐፊ ጀነራል ስቶልተንበርግ የሩሲያን ወረራ አስመልክቶ በቅርብና በሩቅ ጊዜ ሊወሰድ ስለሚገባው እርምጃ በአባል አገሮች በብራስልስ ውይይት እንደሚደረግ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዩክሬን ራሷን መከላከል እንድትችል ስለመርዳቱ አጽንኦት የሰጡት ሲሆን ዩናይትድ ስቴትስ ራሷንና የትኛውንም የኔቶ አባል አገር ቢጠቃ ለመከላከል ቁርጠኝነቱ ያለ መሆኑን አመልክተዋል። ፕሬዚደንት ዘለንስኪ ንግግር ለዩናይትድ ስቴትስ ምክር ቤት አባላት የተላለፈው በቪዲዮ ሲሆን ለእንግሊዝ፣ ለካናዳና አውሮፓ ፓርላማዎች በቅርብ ሳምንታት ውስጥ ባደረጓቸው ተመሳሳይ ንግግሮች ከዓለም አቀፉ ማህበረሰብ ተጨማሪ ወታደራዊና ሰብአዊ እርዳታዎችን ጠይቀዋል። ፕሬዚደንት ባይደን ከጥቂት ሰዓታት በኋላ በዋይት ሀውስ ንግግር እንደሚያሰሙ የሚጠበቅ ሲሆን ለዩክሬን አዲስ የሚሰጠውን የ800 ሚሊዮን ዶላር እርዳታ ይፋ እንደሚያደርጉ ተመልክቷል። ይህ ባለፉት ሳምንታት ለዩክሬን ከተደረገው ጋር ተጨምሮ እርዳታውን ወደ 2 ቢሊዮን ዶላር እንደሚያደርሰውም ተነግሯል። ባይደን በብራስልስ ከኔቶ መሪዎች ጋር በሚደረገው ስብሰባ እንደ አውሮፓ አቆጣጠር መጋቢት 4 የሚገኙ መሆኑም ተነግሯል። ይህ በእንዲህ እንዳለ በዩክሬን የአስቸኳይ ጊዜ ተቋም ወደ 12 ፎቅ የሚደርስ ህንጻ የሩሲያ ኃይሎች ጥቃት ኢላማ ሆኖ መመታቱን አስታውቋል። ኪየቭ እና አንዳንድ ከተሞች ላይ ከሚያደርሰው ድብደባ በስተቀር የሩሲያው እግረኛ ጦር ግስጋሴውን የተፈለገውን ያህል ርቆ መሄድ አለመቻሉ ተመልክቷል።
ድረጀ ደስታን አመሰግናለሁ። አድማጮቻችን፣ የመጽሔቱ ጊዜ በዚህ ተጠናቋል። በዋሽንግተን ዲሲ አቆጣጠር አሁን ከቀኑ 8 ሰዓት ከ41 ደቂቃ ነው። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ41 ደቂቃ የተወሰኑ ሰከንዶችም ተከትሏል። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ እየተላለፈ ያለውን በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ በመተላለፍ ላይ የሚገኘውን የምሽት ስርጭታችን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አንድ አፍታ መልእክት ሰምተን እንመለሳለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል አድማጮቻችን። አሁን የሁለተኛው አጋማሽ የመጀመሪያ ቅንብር ይደመጣል። ዴሞክራሲ በተግባር
በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገ ጉባኤ አስመልክቶ የተጠናቀረ ዘገባ ነው። ምሁራኑ ለአገራዊ ምክክሩ ፋይዳ አላቸው በተባሉ የተለያዩ ርዕሰዎች ላይ ያተኮሩ ጥናታዊ ጽሑፎቻቸውን በዙም አማካኝነት ያቀረቡበት ይህ ጉባኤ በጋራ ያዘጋጁት የቦርድ አባሎቹ ገሚሶቹ በውጭ ሀገር፣ ገሚሶቹ ደግሞ በሀገር ውስጥ ይገኛሉ የኢትዮጵያ ምሁራንና ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናት ተቋም ናቸው። ጉባኤውን የተከታተለው አሉላ ከበደ ነው። ተከታዩን አጠናቅረዋል።
ለሀገራዊ ምክክሩ ይበጃሉ ያሏቸውን ሀሳቦች ያዘሉ ጥናታዊ ጽሁፎቻቸው ኢትዮጵያ አሁን ላለችበት ሁኔታ ለሰነበቱ ፈተናዎቿም ሆነ ጊዜ አመጣሽ ችግሮቿ ተገቢ ትኩረት በመስጠት ከወዲሁ መታየት ያለባቸውን ጉዳዮች ቀረብ አድርጎ ለመፈተሽና ዘግይተው ደንቃራ ሊሆኑ የሚችሉ ያሏቸውን ሁኔታዎች ደግሞ አስቀድሞ ለማጤን ምሁራዊ ምክረ ሀሳብ ለመፈንጠቅ የታለሙ ይመስላል። በሁለት ተከታታይ ቅዳሜዎች የከፈሉትን ጉባኤያቸውን በሀገራዊው ምክክር ከአንዳች ብሔራዊ መግባባት ላይ ለመድረስ በሚደረጉት ውይይቶች ዋነኞቹ አከራካሪና አነታራኪ ጉዳዮች ምንድን ናቸው? እንደምንስ ከአስማሚ ሀሳቦች ላይ መድረስ ይቻላል? የሚሉት ጭብጦች በተከታታይ ዝግጅቱ የተካተቱ መሆናቸውን ጭምር ከወዲሁ በማስረዳት የጉባኤውን ዓላማ በአጭሩ ያስተዋወቁት የመድረኩ አስተናጋጅ ዶክተር አሸናፊ ጎሳዬ ናቸው።
ዛሬና የዛሬ ሳምንት የሚደረገው ይህ ጉባኤያችን የሚያተኩረው ሊካሄድ በታቀደው ሀገራዊ ምክክር ላይ ሲሆን ሁለት ሁለት ክፍሎች ይኖሩታል። የመጀመሪያው ዛሬ የሚቀርበው በተለይ በግጭቶች፣ ብሔር፣ ታሪክ፣ ሀገራዊ የምክክር ሂደቱን ስኬታማ ለማድረግ ምን መደረግ አለባቸው ወይም ምክር ሀሳቦች ላይ የሚያተኩር ነው።
በተለየ ጊዜ ውስጥ የሚያካሂዱት ይህ ጉባኤ ያንኑ ያህልም የተለየ ትኩረት የሚሻ መሆኑ ተነግሯል። ጉባኤው በተመረጡ ሀሳቦች በቀለጠፈ መልኩ እንዲዘጋጅ አቀጣጣይ ያሏቸው ምክንያቶች የማዕከላዊው መንግስት መዳከምና ኢትዮጵያ በዓለም አቀፉ መድረክ በተደጋጋሚ ከበረታ ጫና ስር ለመሆን መገደዷ፣ በአገር ደረጃ አሉ ያሏቸውን አሳሳቢ ሁኔታዎች ጨምረው አዘጋጆቹ በመክፈቻቸው አስረድተዋል።
በሀገራችን ውስጥ ያለው አስቸጋሪ ሁኔታ እየተባባሰ በመምጣቱ የጦርነቶች መቀጠል፣ የጭካኔ ወንጀሎች መበራከት፣ በሚሊዮን የሚቆጠሩ ህዝባችን በየቦታው በመፈናቀሉ የህብረተሰባችን ክፍሎች እንደገና በዚሁ ጦርነቶች ማገዶ በመሆናቸው የማዕከላዊ መንግስት መዳከም፣ የባለስልጣናት ሹምሽር መብዛት፣ በኢትዮጵያ ላይ ያለው የኢኮኖሚ ማዕቀብ የተባበሩት መንግስታት ላይ ሀገራችን አጀንዳ ሆና በተደጋጋሚ በመቅረቧ አገሪቱ አንድነቷ አደጋ ላይ ወድቋል እየተባለ በኦፊሴል በሚነገርበት ጊዜ ገዢው ፓርቲ የብሔራዊ መግባባት ውይይት ያስፈልጋል ብሎ በማለቱ አዋጅም በመውጣቱ ባለፈው ሁለት ወር ላይ የቦርድ አባሎች ጋር አዲስ አበባ ከተነጋገርን በኋላ እንግዶችን ጋብዘን በዚሁ አገራዊ ውይይት ሀገራዊ መግባባት ውይይት የሚለውን ነገር በዚሁ አጀንዳ ብቻ ያጠነጠነ የሁለት ቀናት ስብሰባ እንዲደረግ ቦርዱ በወሰነው መሰረት ልምዱ በሂደቱ በብሔራዊ መግባባት ላይ የተሳተፉ ሰዎችን 9 ሰዎች መካከላችን ደግሞ ከዚሁ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተር ኃላፊ በሚኒስትር ደረጃ የነበሩት ክቡር ዶክተር ያየህ ራድን በማግኘታችን እድለኞች ናቸው።
የመክፈቻ ንግግር እንዲያሰሙ በአስተናጋጁ የተጋበዙት የኢትዮጵያ ምሁራንና ባለሙያዎች መድረክ ፕሬዚዳንት ፕሮፌሰር ሚንጋ ነጋሽ ናቸው የሰማናቸው። ለፈርጀ ብዙ ፈተናዎች ሁነኛ ምላሽ ፍለጋ በተለያዩ የጥናት መስኮች ሰፊ ጥናት ያደረጉ አዋቂዎችን ማሳተፍ ማስፈለጉን፣ በአቀራረብም ረገድ ጥልቅ ውይይት ያሉትን የጥናት ዘዴ መከተል መምረጣቸውን የተናገሩት ፕሮፌሰር ሚንጋ ለዚህን መሰሉ ውስብስብ ፈተናዎች ሁነኛ መላ ፍለጋው ከጥናቶቹ ጥራት ጋር የመያያዙን ግድነት ያስረዳሉ። የተጻፈ ነገር ሁሉ የግድ እውነት ያለመሆኑን በማስታወስ ብሔራዊ መግባባት የሚለውን ራሱን ምን አመጣው ሲሉም ጠይቀው የዋናውን ጭብጥ ፋይዳና የግጭቶቹን መነሻ በቅጡ መመርመር፣ በተመክሮና በጥናት የሚታወቁትን የቅርቡንም የሩቁንም መላዎች በተለያዩ የእውቀትና የጥናት ዘርፎች መታገዝ አስፈላጊነትም ያብራራሉ። ተከታዩ የጉባኤው ተናጋሪ ናቸው። ብዙም ያልተለማመድ ነው በሚመስለው ተሞክሮ በአንጻሩ ቅርብ ያለ ስራ የተሰራበትንና አንዳንድ ጥናቶቹም ተነቅሰው እርሱን ተከትለው በመጣው ስርዓት ለአንዳንድ ፕሮጀክቶች ተግባር ላይ መዋላቸው የሚነገርለት በጉዳዩ ላይ ጥናት ያደረገው ብቸኛ ተቋም የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊ ዶክተር ያየህ ራድ ቅጣው ናቸው። በትምህርት ሚኒስትርነት፣ በከፍተኛ ትምህርት ኮሚሽነርነትና ሌሎች የመንግስትና የሙያ ተቋማትን ጨምሮ በተለያዩ ኃላፊነቶች ያገለገሉ ናቸው። ልዩ ልዩ የማንነት ስብጥሮች ግዙፍ ሀገርና ረጅም የመንግስት ታሪክ ባለቤት መሆኗ ፈተናዋም እድሏም ነው ይላሉ።
እንደ ማንኛውም ማህበረሰብ ታሪኳ፣ አሁን በወቅቱ ባለው ኢኮኖሚ ሁኔታዎች፣ ተቋሞቿ፣ በባህሏ ወዘተርፈ ብዙ ውስብስብ ነገሮች ሊነሱ ይችላሉ። ወዳጄ ዶክተር አብርሃም ደሞዚን እንደነበረው ኢትዮጵያ ለማንኛውም መፈረጅ ለተጠናወተው ሰው ቅዠት ነች ይል ነበር እና እንፈረጃት በዚህ መልኩ እናስገባት ሲባል ብዙ ችግሮች ይኖራሉ። ያለፈው የአሁኑና መጪው ስንል አንዳንድ ጊዜ የማይለያዩበት አለ። ያለፈውና የአሁኑ በጣም የሚገናኙበት አለ። በእነዚህ ውስጥ ብዙ ነገር ማንሳት ይችላል። ትልቅ ሀገርና መንግስት ታሪክ ያለ ሀገር መሆኑ፣ ይሄ ደግሞ ብዙም ስክሪፕት ኪሎሜትር መሸፈኑ ብቻ ሳይሆን ሁላችሁም እንደምታውቁት ወደ ኢኳተር በጣም ጠጋን ሀገር ነው። እንደውም ከፍ ያለ ወደ ላይ ወጣ ዘገዝታ ስላለ ምቹ የሆነ አየር አለ። ይህን ወንዞች ወጣ ገባ ስለሚያደርጉት ደግሞ ለመገናኘት በጣም ከባድ የሆኑ ሁኔታዎች አሉ። እንደሚታወቀው ደግሞ ምስራቅ አፍሪካ የውሃ ማማ ነው። ቅድም ፕሮፌሰር ሚንጋ ሲናገር ሰምቻለሁ። እዚህ ያሉ ባልደረቦቻችን ያደረጉት ግኝትም ከሌላም እንደምናውቀው የመጀመሪያ ሰው ከሰፈረባቸው አካባቢዎች ኢትዮጵያ ባለች ህዝቧም ደግሞ በ1974 ዓ.ም በፈረንጆች አቆጣጠር የሚናገረው እንትኑ በተደረገ ጊዜ ከ30 ሚሊዮን በላይ ነበር። አሁን እንደምታው ከ100 ሚሊዮን በላይ ህዝብ አለ። አንዱ ደግሞ ኢትዮጵያ ነቸው የሚያደርጋል። በታሪኳ በሙሉ ብዙ አይነት ማንነቶችን የያዘች ቅድም ጠቆሙ ተደርጓል። ሃይማኖት፣ ብሔረሰብ፣ በሚያመማር በአይል ወዘተርፈ በጣም ብሔረሰብ ጥናት ኢንስቲትዩትም እንደሚያሳየው ሙሉ በሙሉ ቆጥረናል ባይባልም እና ትልቁንም ገና እናውቃለን ብሎ ማለት አስቸጋሪ ቢሆንም ከ80 በላይ ብሔረሰቦች እንዳሉ በዚህ ላይም ደግሞ ሌሎች በሃይማኖት በኩል ሁሉም ዋና የሚባሉ ሃይማኖቶች ኢትዮጵያ ውስጥ ስር ሰደዋል ማለት ይቻላል። ይህንን ውስብስብነት በትንሹ ለማስረዳት በብሔረሰቦች ጥናት በሚደረግበት ጊዜ የነበረው አስተዳደር አካፋል እንደሆነ በስፋት ለምሳሌ ሐረርጌ የሚባለው ትልቁ ሀገር አርሲ 10 ጊዜ ይበልጥ ነው። በህዝብ ብዛት የሚያገኝ እንደሆነ ሐረርጌ በኢሉባቡር 5 ጊዜ ይበልጥ ትልቁ ከትንሹ ማለት አስተዳደር ሁሉ አንድ ትንሽ ቦታ ላይ እንኳን ትንሽ ቦታ ላይ ልንል በምንችለው እንደ ጋምቤላ ውስጥ የዛው አካባቢ ሰዎች የሚባሉት እራሱ ብዙ የሚያከራክር የሚችል ነው። ግን የሚባሉት ወደ 5 ብሔረሰቦች ነበሩ። ከሌላ አይነቱ ደግሞ ከዛ ቁጥር የበለጠ ነበሩ። ዋናው ምንድን ነው? ለምሳሌ በከተሞ ውስጥ አካባቢ የወጡ ናቸው የሚባሉት እና ከሌላ አይመጡት እኩል ለኩል ነበሩ። በገጠር ደግሞ 80 በ20 በሉት። በዚህ ውስብስብ የሆነ ግንኙነት አለ። ይሄ እንግዲህ ለአንዱ አካባቢ ብቻ ስንል ሰፋ ካደረግ ነው ከዚህም የበለጠ ሊሄድ ይችላል።
ተቋሙ በጊዜው ያደረገው ጥናት የተቋቋመለት ዓላማ የተለየ ቢሆንም አሁን ለሚደረገው ሀገራዊ ምክክር ግን ሁነኛ ፋይዳ እንዳለው ያስረዳሉ። ዘላለማዊ የሆነ ነገር የለም ያሉት ዶክተር ያየ ሄራድ የነገሮች ተለዋዋጭነት የእድገት መሰረት እንዲሆን ይልቁንም ደግሞ ዛሬ ዛሬ የውዝግቦች አንዳንዴም የግጭቶችና በሌሎች ላይ የሚነጣጠሩ አውዳሚ ጥቃቶች ጭምር ምክንያት እስከ መደረግ የደረሰውን የማንነት ጉዳይ አስመልክቶ መፍትሄ ያሏቸውን ሀሳቦችም ይዘረዝራሉ።
ኢትዮጵያ መንግስትን በማዳበር እና በማሳደግ በኩል ያቋጭቱ አጀንዳ አለ ወይ? መልሱ አዎ የሚል ነው እና ይህንን እንዴት ይመስተው ነው? ብሔረሰቦች እንዳሉ ማወቅና እነሱ ደግሞ ለሀገር ግንባታ ለመንግስት ግንባታ አስተዋጽኦ የሚያደርጉበትን ሁኔታ ማመቻቸት፣ ብዝሃነትን በአንድነት ውስጥ ማስተናገድ የሚቻልበትን ሁኔታ። ዋናው አስተሳሰብ የነበረው ምንድን ነው? ማንም ዘላለማዊ የሆነ ነገር የለም። ሁሉ ነገሮች በመለወጥ አይናቸው እየተለወጡ ነው። ተስፋ የምናደርገው በማደግ ላይ ነው ለእድገቱም የሚያደርጉትን አስተዋጽኦ ማለት ነው።
በየትኛውም ዓለም የብሔረሰብ ጥያቄዎችን ሙሉ በሙሉ የመለሰ ሀገር የለም የሚሉት የቀድሞ ብሔረሰቦች ተቋም መሪ፣ ኢትዮጵያም የቤት ስራዋን ከሰራች ከዚህ ፈተናዋ ወጥታ ለተቀረው ዓለም የምታበረክተው አስተዋጽኦም ሊኖራት ይችላል ባይ ናቸው። ስለ ምሁራዊ ውይይቶች ወቅታዊነት የተናገሩት ደግሞ የኢትዮጵያ ጥናት ተቋም ዲሬክተሩ ዶክተር ታከለ መርድ ናቸው። ከቀደሙት ተሞክሮች ምን መማር አለብን? እንዴትስ ልናሳካው እንችላለን? በሚሉትና በመሳሰሉት ጭብጦች ዙሪያ በስፋት መወያየት ሙያዊ ድርሻችን ነው ሲሉ እንደ ተቋምም እንደ ባለሙያም አለብን ያሉትን ኃላፊነት ዘርዝረዋል። በመቀጠልም አንጋፋው የአርኪኦሎጂ ጥናት ባለሙያ በዋሽንግተኑ የስሚትሶኒያን ኢንስቲትዩት ረዳት የጥናት ባለሙያ በሆኑት ዶክተር ዮሐንስ ዘለቀ አስተናጋጅነት የተመራው የመድረክ ዝግጅት ግጭት፣ ብሔርተኝነት፣ ታሪካዊነትና የኢትዮጵያ ዜጎች አመሰራረት በሚል አብይ ርዕስ 3 ምሁራን በተከታታይ ጥናታዊ ጽሑፎቻቸውን ያቀረቡበት ነው። አድማጮች፣ ለ4 ሰዓታት ለሚሆን ጊዜ በዘለቀው የዙም ጉባኤ ከተነሱ ሀሳቦችና ቀደም ብሎ የተጠቀሱትን ጥናታዊ ጽሑፎች ዝርዝር ይዘት ያካተተ ሰፊ ዘገባ በቅዳሜው ምሽት ዝግጅታችን እናቀርባለን። ከዋሽንግተን ዲሲ ለተጠናቀረው ዘገባ አሉላ ከበደ ነኝ። መልካም ምሽት።
አሉላ ከበደን በድጋሚ አመሰግናለሁ። የምሽቱ የመጨረሻ መሰናዶ ሴቶችና ህብረተሰብ ነው። ዩናይትድ ስቴትስ በዓለም ዙሪያ ሙስናን፣ የጾታ ጥቃትን፣ አድሎንና ሁከትን ታግለው ነጻና ሰላማዊ ህብረተሰብ በመመስረት የታተሩ 12 ሴቶችን ይሸልማለች። የዘንድሮው ዓመታዊ ዓለም አቀፍ የጀግና ሴቶች ሽልማትን አስመልክታ የቪኦኤ የዩናይትድ ስቴትስ ኮንግሬስ ዘጋቢ ካትሪን ጂብሰን ያጠናቀረችውን ሪፖርት ቆንጅታዬ ለዛሬ ሴቶችና ቤተሰብ እንደሚከተለው አቀናብረዋለች።
ጀግኖች ሴቶች የተከበሩበት ስነ ስርዓት ከተል ብለውም በዓለም ዙሪያ ምን ያህል ህይወታቸው ለአደጋ እንደሚጋለጥ የሚያስታውስ ዘግናኝ ምስል ነው የታየው። የዓለም የሴቶች ቀንን በጥቂት ቀናት ተከትለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር 12 ሴቶችን በጀግንነት ስላከናወኗቸው ስራዎቻቸው ሸልሟል። የዩክሬን ሴቶችም በሽልማት ስነ ስርዓቱ ላይ ተሳትፈዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባሰሙት ንግግር እንዲህ ብለዋል።
Millions of Ukrainian women have fled their country with their families. Millions more have stayed to help their country fight against Russia.
ብዙዎች ደግሞ ሩሲያ ያለምንም ትንኮሳ ያለምንም ምክንያት አገራቸው ላይ ከፈተችውን ወረራ ለመከት በሚደረገው ውጊያ ሊረዱ ቀርተዋል። ከአንድ ሳምንት በፊት ፖላንድ ድንበር አቅራቢያ በርካታ ሴቶች ህፃናት ልጆቻቸውን ይዘው የሩሲያን ወረራ ሸሽተው ድንበሩን ሲያቋርጡ አይቻለሁ። ከአእምሮ የማይጠፋ ነገር ነው።
ዘንድሮ ለሽልማት የበቁት 12ቱ ሴቶች በያሉበት የተሻለ ሰላምና ነጻነት እንዲሰፍን የመታገል የጋራ ታሪክ ያላቸው ሴቶች ናቸው። እንደገና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
This year's Women of Courage are making our world more peaceful, more just.
ዘንድሮ ተሸላሚ ጀግና ሴቶች በአራት አህጉራት የተሻለ ሰላምና ፍትህ እንዲሰፍን የታገሉ ሴቶች ናቸው። የተደራጀውን ጀል የተፈጥሮ አካባቢ መጎዳትን ጨምሮ የተለያዩ ውስብስብ ችግሮችን ለማስወገድ ይታገላሉ። ለሴቶችና ለልጃገረዶች ለሌሎችም የተገፉ ህብረተሰብ ክፍሎች መብት የቆሙ ናቸው። ወከባ፣ ጥቃትና እስር ሳይበግራቸው ትግላቸውን ቀጥለዋል።
አንዲቱ የዘንድሮ የጀግና ሴቶች ተሸላሚ ለሴቶች መብት ከበሬታ የሚታገሉት ላይቤሪያዊቱ ፋሲያ ቦኖ ሃሪስ ሲሆኑ ስራቸው በሽልማት ስነ ስርዓቱ ላይ እንደሚከተለው ተወስቶላቸዋል።
Her bravery to stand up to counter protesters and aggressive security personnel.
በአውሮፓ አቆጣጠር በ2020 ዓመተ ምህረት አስገድዶ መድፈርን በመቃወም ለሶስት ቀናት በተካሄደው ሰልፍ ሰልፉን ተቃውሞ የወጡ ወገኖችንና የጸጥታ ኃይሎችን በጀግንነት ተጋፍጠዋል። ይህ ጀግንነታቸው ፕሬዝዳንት ጆርጅ ዊሃ አገር አቀፍ አስቸኳይ ጊዜ እንዲያውጁና ሌሎችም የላይበሪያን ሴቶች ደህንነት የሚያስጠብቁ እርምጃዎችን እንዲወስዱ አድርገዋል።
ሌላይቱ ተሸላሚ የሞልዶቫ ፓርላማ አባሏ ዶይና ቨርማን ናቸው።
She led the passage of landmark legislation establishing
በሞልዶቫ ፓርላማ ሴቶች ከመንግስቱም ከፍተኛ የሆነውን 40% መቀመጫ የመደበው ታሪካዊ የጾታ ኮታ ህግ እንዲደነገግ የተካሄደውን ትግል መርተዋል።
በስነ ስርዓቱ ላይ ንግግር ያደረጉት ሌላዋ የዘንድሮ ተሸላሚ የመጀመሪያይቱ የሊቢያ ሴት የውጭ ጉዳይ ሚኒስትር ናጅላ ማንጁስ እነዚህ ሴቶች ጀግንነት ማለት ምን ማለት እንደሆነ ያሳዩ ናቸው ብለዋል።
When you decide to listen to your true self when it is hard to speak up. When you decide to be a woman in senior position.
በይፋ አውጥተው ሊናገሩት ባይችሉ እንኳን ከልባቸው የሚያምኑበትን የሚከተሉ ሴት ስለሆኑ ባይነቁራኛ እንደሚከታተሏቸው ንቀፋና ወከባ እንደሚደርስባቸው እያወቁ በዛ ሳይበገሩ ከፍተኛ የስልጣን ቦታዎችን ለመያዝ ቆርጠው የሚነሱ ሴቶች ጀግንነት ማለት እሱ ነው። የመጣ ይምጣ ብለው ያመኑበትን ነገር ለመፈጸም አገራቸውን ጥለው የሚሰደዱ ወይም ደህንነታቸው ከመጠበቅበት ቦታ የሚወጡ ሴቶችም አሉ። እነሱ ጀግኖች ናቸው።
የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ባሰሙት ንግግር የጀግና ሴቶች ታሪክ ሲወሳ ሴቶችን በያሉበት ያበረታታል ብለዋል።
To all women of courage, those fighting injustice in Latin America or hoping to
ፍትህ እንዲከበር እየታገላችሁ ያላችሁ የላቲን አሜሪካ ሴቶች፣ የትምህርት ዕድል ለማግኘት የምትጓጉ የመካከለኛ ምስራቅ ሴቶች፣ አውሮፓ ውስጥ ዲሞክራሲና መረጋጋት እንዲሰፍን የምትታገሉ ሴቶች፣ ቤተሰቦቻችሁን የምትጠብቁ የአፍሪካ ሴቶች ወይም እስያ ውስጥ የጾታ ጥቃትን ተቃውማችሁ የምትወጡ ሴቶች ሁሉ ይህንላችኋለሁ። ድምጻችሁን ያፈኑ የሚነሱ እንዳይሳካላቸው ዲሞክራሲና ልማት እንዲሰፍን በቁርጠኝነት ያለማቋረጥ ተግተን መስራታችንን እንቀጥላለን። እናንተ መናገር ባትችሉ እንኳን እኛ ታሪካችሁን እንነግርላችኋለን።
እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ተጀምሮ 16 ዓመታት ባስቆጠረው ዓለም አቀፍ የጀግና ሴቶች ሽልማት እስካሁን ከ167 በላይ ሴቶች ተሸልመዋል።
Yeah.
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በቅንብሩ ብርሃን ኃይሉ አብራን ቆይታለች። ጽዮን ግርማ ዋና አዘጋጅ ነበረች። ሀብታሙ ስዩም ደግሞ አስተባባሪያችሁ ነበርኩ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Thank you.